WBOA. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋቢና VOA የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ግንቦት 10 2013 ዓ.ም መሰናዶውን ጀምሯል። ለምሽቱ ከያዝንላችሁ መካከል ጥቂቶቹ እናስተዋውቃችሁ። የሰማችሁት በትላንትናው ዕለት በአሜሪካ ዋሽንግተን ዲሲ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት ሰላማዊ ሰልፍ ላይ የተወሰደ ድምጽ ነው። የምሽቱ አብይ ርዕሳችን አድርገናል። በሌላ በኩል በሀገራዊ ምርጫ ላይ የሚሳተፉ ፓርቲዎችን ጠይቂ የተሰኘ ሴቶችን የሚያበረታታ ዘመቻ በሴታዊት ንቅናቄ ተጀምሯል። የሴታዊት ንቅናቄ የሴቶች የፖለቲካ መርሃ ግብር ስራ አስኪያጅ የሆኑት አባዬ አስራትን የሰማችኋቸው የምሽቱ እንግዳችን ናቸው። ሌሎች ምርጫ ተኮር ዘገባዎችም አሉ። አብራችሁ እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። እናንተም አብራችሁን ስለምትሆኑ እናመሰግናለን። አሁን ሀብታሙ ስዩም ከዜናዎቹ ጋር ይጠብቃችኋል።
በግጭት የተመታው የኢትዮጵያ ትግራይ ክልል አስተቃቂ ሁኔታን እየተጋፈጠ እንደሆነ የዓለም ጤና ድርጅት ኃላፊ ቴድሮስ አድሃኖም መናገራቸው ተሰማ። ኃላፊው በሰጡት ጋዜጣዊ መግለጫ ላይ ሰዎች በረሃብ እየሞቱ እንደሆነ፣ የጤናው ታሮች መውደማቸውና አስገድዶ መድፈርም እየተስፋፋ መሆኑን ጠቁመዋል። በትግራይ ክልል ያለውን ሁኔታ ለመግለጽ አንድ ቃል በተጠቀም አስተቃቂ፣ በጣም አስተቃቂ ነው ሲሉም ተደምጠዋል። ፈረንሳይ ለሱዳን 1.5 ቢሊዮን ዶላር ብድር ልትሰጥ ቃል ገብታለች። ገንዘቡ ሱዳን ለዓለም አቀፍ የገንዘብ ድርጅት መክፈል ያለባትን ዕዳ ለመክፈል የሚረዳ መሆኑም ታውቋል። የፈረንሳይ የገንዘብ ሚኒስቴር ለሱዳን ብድሩን እንደሚሰጥ ዛሬ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በሚያስተናግዱት የሱዳን እርዳታ ዓለም አቀፍ ጉባኤ መክፈቻ ላይ ይፋ አድርገዋል። ገንዘቡ ሱዳን ያለባትን የ50 ቢሊዮን ዶላር የውጭ ዕዳ እንድትከፍልና ኢኮኖሚያን መልሶ ለመገንባት የውጭ መዋለ ንዋይ መሳብ እንድትችል ለመርዳት የታቀደ መሆኑ ተመልክቷል። የኮቪድ-19 ክትባት በፍትሃዊ መንገድ እንዲዳረስ የተዋቀረው ድርጅት ኮቫክስ በእጁ ያለው ክትባት ያለቀበት መሆኑ ተገልጿል። የዚህ ችግር አመዛኙ ምክንያት የህንዱ ሴረም ኢንስቲትዩት ለዓለም ሊያቀርብ ቃል ገብቶት የነበረውን ክትባት በሀገር ውስጥ ባለው የከበደ የክትባት ፍላጎት የተነሳ ለበርካታ ወራት ማቅረብ ሳይችል በመቅረቱ መሆኑም ተገልጿል። ለኮቫክስ ክትባቶችን እየገዛ የሚያከፋፍለው ዩኒሴፍ ሲሆን የዩኒሴፍ ዋና ዲሬክተር ሄንሪያታ ፊዮር በሰጡት ቃል ሀገሮች ለኮቫክስ የገንዘብ ድጋፍ ሊሰጡ የገቡትን ቃል ተግባራዊ ማድረግ እንዳለባቸው አሳስበው፣ ያ ብቻ ሳይሆን ያላቸውን ትርፍ ክትባትም እንዲለግሱ ጥሪ አቅርበዋል። አያይዘውም የዩኒሴፏ ዋና ስራ አስኪያጅ የቡድን ሰባትና የአውሮፓ ህብረት አባል ሀገሮች በመጪዎቹ ሰኔ፣ ሐምሌና ነሐሴ ወራት ከሚያጠራቅሙት የክትባት መጠን ለራሳቸው ህዝብ የሚያስፈልገውን አስቀምጠው 20 ከመቶውን ብቻ እንኳን ለሌሎች ሀገሮች ቢያከፋፍሉ በጠቅላላ 153 ሚሊዮን ክትባት ሊለግሱ እንደሚችሉ አሃዛዊ ግምገማዎች አሳይተዋል ብለዋል። ወደ መካከለኛው ምስራቅ ስናመራ እስራኤል ጋዛ ላይ የምታካሄደውን የአየር ጥቃት በመሸሽ ነዋሪዎች በየመጠለያ በተፋፈገ ሁኔታ መሸሸጋቸው የቫይረሱን ስርጭት እንደሚያባብሰው የረድኤት ድርጅቶች እያስጠነቀቁ ናቸው። በጥቃቶቹ ምክንያት የኮሮና ቫይረስ ምርመራና የክትባት መርሃ ግብሮች ተቋርጠዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ከፍተኛ የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ በሀገሪቱ በኮቪድ-19 ወረርሽኝ ከነጮች ይበልጥ ነጭ ያልሆኑት ማህበረሰቦች በከፋ ሁኔታ መመታታቸው ሊካድ የማይችለውን የዘረኝነት ውጤት ገሃድ አውጥቶታልም ሲሉ ተናግረዋል።
ታውስ ዩመን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ታላቅ ታላቅ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትላንትናው ዕለት በዋሽንግተን ዲሲ ተካሂዷል። የዕለቱ ቀዳሚ አብይ ርዕሳችን ነው። ወደ በኋላ ላይ እንመለስበታለን። ከዛ በፊት ግን በመሽቱ እንግዳ ይዘናል። በመጪው ሀገራዊ ምርጫ ላይ የሚሳተፉ ፓርቲዎችን በመሰረታዊ የኢኮኖሚ፣ የጤና፣ የትምህርት ፖሊሲያቸው ውስጥ ለሴቶች ምን ይዘዋል የሚለውን እንዲጠይቁ የሚያበረታታ ጠይቂ የተሰኘ ዘመቻ በሴታዊት ንቅናቄ ተጀምሯል። በሴታዊት ንቅናቄ ውስጥ የሴቶች የፖለቲካዊ ተሳትፎ መርሃ ግብር ስራ አስኪያጅ የሆኑት አባዬ አስራት ጋር ቆይታ አድርጌያለሁ። አባዬ ሴታዊት ንቅናቄ በስድስተኛው ሀገራዊ ምርጫ ላይ ስላላት ተሳትፎ ከሚያስረዱበት ውይይታችን ይጀምራል።
በጣም በተመለከተ የተለያዩ ትሬኒንጎች ምንም ነበረ፣ ግን በጣም በሰፊውና በትልቁ የተሰራንበት ያለ ነው የምርጫ ክርክር እያዘጋጀ ነው በስራ ተጾታ ጉዳዮች ዙሪያ ላይ። ይህን ክርክር የምናዘጋጀው በተለያዩ ፖለቲካል ፓርቲዎች ስራ ተጾታን ወይም የኢትዮጵያ ሴቶችን በምን መልኩ ያያሉ በተለያዩ ፖሊሲዎቻቸው ላይ የሚለው ለማወቅ ነው። ለምሳሌ በትምህርት ፖሊሲያቸው፣ ከጤና ፖሊሲያቸው አንጻር፣ ከኢኮኖሚ ፖሊሲያቸው አንጻር ወደ ኢትዮጵያ ያሉ ሴቶች እንዴት ያያሉ የሚለው ፖሊሲዎቻቸውን የሚያቀርቡበት ለኢትዮጵያ ሴቶች ምን እንዳቀዱ ምን እንዳሰቡ የሚናገሩበት መድረክ ለማዘጋጀት ነው የሰራ ነው ያለ ነው።
እንዴ መርሃ ግብር ጀምራችኋል። በተለያየ ቋንቋም እያስተዋወቃችሁ ሲሆን እስቲ ይሄ ከዚህ ጋር ተያያዥነት ያለው ነገር ነው ወይስ የተለየ ነገር ነው?
ስለዚህ ክርክር ነው ምንድን ነው የኢቲ ካምፔን አላማው? የኢቲ እናቄ የኢትዮጵያ ሴቶች ራሳቸው የሚገጥማቸውን ችግር እንዲነግሩንና እኛ ያንን ችግር ለፖለቲካ ፓርቲዎች እንድናቀርብ ነው። እና ይህንንም እንዳልሽው በአምስት ቋንቋዎች ነው እንትኑን ካምፔንን እየሰራ ነው ያለ ነው። እና በእነዚህ በአምስት ቋንቋዎች ማንኛውም ሰው ጥያቄውን ቢያስገባልን ተቀብለን እኛ ለፖለቲካ ፓርቲዎች እናቀርባለን። እና ምንድነው አላማው? የራሳችን ችግር ከራሳችን በላይ የማይቀደም የለም። ሁሉም ሰው በየወረዳው፣ በየዞኑ፣ በሚኖርበት አካባቢ የተለያዩ ችግሮች ይደርስበታል። እና ያንን ችግሮች ሴቶች እንዲነግሩንና እኛ ደግሞ ያንን ወደፊት ወደ ፖለቲካ ፓርቲ ተጠቅመን ምን ምን መፍትሄ ታስባላችሁ ለዚህ ችግር ብለን ለመጠየቅ ነው። ለምሳሌ እኛ ወረዳ መብራት ከሌለ ወይ ሰላም ከሌለ ወይ ውሃ ከሌለ እኔ የማውቀው የምኖርበት እንዲለው ወረዳ ደግሞ ሌሎች ችግሮች አሉ። እና እነሱን ተስተባርከ ለፖለቲካ ፓርቲዎች ለማቅረብ ነው ጠይቅ ካምፔን እየሰራ ነው ያለ ነው ማለት ነው።
ምን ምን ቋንቋዎች ናቸው? በምን አይነት መልኩስ ነው ጥያቄዎች ጥያቄ እየተሰበሰበ ያለው?
ጠይቂ በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ ና በአፋርኛ ነው ጥያቄዎችን እየሰበሰብ ያደረው በአሁኑ ሰዓት። እና ጥያቄዎቹ የሚሰበሰቡት ቴሌግራም ላይ ቴሌግራም ቻናል አለን። ቴሌግራም ቦት አለን፣ ክስታቴ ቻናል ሳይሆን ቴሌግራም ቦት አለን። እና እዛ ቴሌግራም ቦት ላይ ማለት ሰው ጥያቄ ማስቀመጥ ይችላል። ከዛ ደግሞ በጉግል ፎርምትም እዛ ላይም ማንኛውንም ሶሻል ሚዲያችንም ቢያዩ ማንኛውም የማህበራዊ ድረገጾች ላይ ቢያዩ የጉግል ፎርምትን ሊንክ ማግኘት ይችላሉ። ወይም ደግሞ ቀበል የሚላቸው በስልክ ከሆነ በ0974 1676 ጥያቄያቸውን በመላክ በመደወልም ሊሆን ይችላል፣ በአጭር ጽሑፍ መልዕክት ሊሆን ይችላል። ለእነሱ ባሎቻቸው መልኩ ጥያቄዎቻቸውን በማስገባት እኛ ሰብስበን ለፖለቲካ ፓርቲዎች እንድናቀርብ እናቀርቧለን ማለት ነው። ዛሬ የተወሰኑ ጥያቄዎች
ዘመቻው መቼ ነው የተጀመረው? ከመቼ ይቆያል?
ዘመቻው የጀመረው ከዛሬ 2 ሳምንት በፊት ነበረ እና እስከሚቀጥሉ ጥቂት ቀናቶች ድረስ ይቀጥላል። ከዛ በኋላ እነዚያ የተሰበሰቡትን ጥያቄዎች ያው ክርክሩን በቅርቡ ስለሆነ የምናካሂደው ትንሽ ጊዜ ነው ያለን አሁን ጥያቄዎችን ለመሰብሰብ። ከዛ እነሱ ጥያቄዎች ሰብስበን አሁንም እየተራረባቸው ነው ያለ ነው። አሁን እስካሁን ድረስ የገቡ ጥያቄዎቹ ጥሩ የሚባል ጥያቄ ቁጥሮች ገብተው ከዚህ በላይ እንደሚገቡ ተስፋ እናደርጋለን በቀሩ ጥቂት ቀናት ሰጥቷል።
ከማህበራዊ ጉዳዮች አንጻር፣ ከኢኮኖሚ አንጻር በአሁኑ ሰዓት በሴቶች ወይም እናንተ ጋር ከደረሱ ጥያቄዎች አንጻር አልገብጋቢ ሆኖ የተነሱ ጥያቄዎች ምንድን ናቸው ትያለሽ?
ጥያቄዎቹ የተደጋጋሚነት ያላቸው ጥያቄዎች ቢኖሩም ግን በጣም በብዙ አይነት ነበረ የቀረቡት። በብዙ አይነት አሁንም እየገቡ ያሉት ስለ ኢኮኖሚ የሚጠይቃለ፣ ስለ ግብርና የተጠየቁ ጥያቄዎች አሉ፣ ስለ ሰላም የተጠየቁ ጥያቄዎች አሉ፣ ስለ ስራ የስራ እድል የተጠየቁ ጥያቄዎች አሉ፣ ስለ ትምህርት ቤቶች ስላሉ ሰላሞች፣ ደህንነቶች የተጠየቁ ጥያቄዎች አሉ። ና ጥያቄዎቹ በጣም ሰፊ ናቸው። ከዜና አንጻርም ብዙ ጥያቄዎች ገብቶልናል። ና አይ ቲንክ ሰው ያው ካለበት ሁኔታ ሁሉም ከራሱ ኑሮ አንጻር የተለያዩ ጥያቄዎችን አስገብቷል። የተለያዩ ችግሮች በኛ የምናስባቸውን የህግ ክፍተቶችን ያተረጓጎም የህግ አተረጓጎም ክፍተቶችን የህግ አፈጣጠር ክፍተቶች ላይም ጥያቄዎች ገብቷል። ና እንዲያውም ተሲ የሚባል ጥያቄ አይነት የገባ አይደለኛ።
ሴቶች የበለጠ ተሳታፊ እንዲሆኑ በማድረጉ ወይም ደግሞ ለመቀስቀስ ምን አይነት ነገሮች ነው የተጠቀማችሁ ያላችሁ?
ይህንም በሰፊ እየሰራ የምንገኘው መቀነት ስትባል የቲቪ ፕሮግራም አለችው። እዛ ፕሮግራም ላይ የተለያዩ እንደዚህ የፖለቲካ ፓርቲዎችን በመቃበል ከሴቶች አንጻር ምን ፖሊሲ እንዳላቸው፣ ከአካል ጉዳተኛ ሴቶች አንጻር ምን እንዳሰቡ፣ ሰው ምረት እንዳለው ምርጫ ጣቢያ ሲሄድ ከምርጫ ጣቢያ ምን ይጠበቃል የሚለውን እነዚህን ሰው ፕሮግራሞች ያሰንባቸው ለመስራት የሚያቀድናቸው አሉና በዚህኛው ላይ ነው በሰፊው ከሴቶችን በማስተማር ስለ ምርጫ መብት ስለመጠየቅ የተለያዩ ጉዳዮች ናቸው የምናወራው። በሰፊው እየሰራንበት የሚገኘው ከዲቲቪ ፕሮግራማችን አንጻር ነው እና እንደ ቅድም ከአሁን የሰራናቸው ማለት አስፍተን ለመስራት ያንሳቸዋል።
አንድ ተጨማሪ ጥያቄ ላክል። ምናልባት በዚህ በቴክኖሎጂ ላይ ብዙም ያልሆኑ ግን ጥያቄ የሚኖራቸው እናቶች አሉ። ጥያቄ ለማሰባሰብ ተደረገ የተጠቀማችሁት ወይም የሞከራችሁበት መንገድ አለ?
እስካሁን እየሞከርን ያለነው ተደራሽነታችን ለማስፋት ሬዲዮ ለመጠቀም ነው። ትንሽ በሰፊ መንቀሳቀስ ይቀረናል፣ እሱ ጋር ግን እየሞከርን ያለ ነው እና በሬዲዮ አድርገን ቁጥራችን ያው በስልክም በመደወልም ሆነ በአጭር ጽሑፍ መልዕክት ቢደርሰን ይቀበላለን እና በደንባችን ተመሻት ይገባናል። ግን ሬዲዮ ለመጠቀም እየሞከርን ነው።
ዘመቻው ከዚህ በኋላ ምን ያህል ቀናቶች ይቀሩታል?
ጥቂት ቀናቶች ነው የሚቀሩት። ቅርብ ቅርቡ ስለሆነ ግን እስከ መጨረሻው ቀናት አንድ ሁለት ቀናት ያስገቡልን እንቀበላለን።
በጣም አመሰግናለሁ። ልጅ
በጣም አመሰግናለሁ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ታላቅ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትላንትናው ዕለት በዋሽንግተን ዲሲ ተካሂዷል። አስተባባሪዎቹ ሰልፉን ለማስተናገድ ያስፈለገው ኢትዮጵያ በህዳሴው ግድብና በመጪው ሀገራዊ ምርጫ ዙሪያ እያደረገች ያለውን እንቅስቃሴ ለመደገፍ የሌሎች ሀገራትን ጣልቃ ገብነት ለማውገዝ እንደሆነ ለአሜሪካ ድምጽ ተናግረዋል። ህዝቦችን ወደ እርስ በርስ ግጭት እያስገቡ ነው ያላቸውን ቡድኖችና ግለሰቦችም ካድራጎታቸው እንዲቆጠቡ ያሳሰቡት ሰልፈኞቹ የኢትዮጵያ መንግስት እየወሰደ ነው ያሉትን የሰላማዊ ሰዎችን ደህንነት የማስጠበቅ እርምጃም ማጠናከር አለበት ብለዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለዜጎች በቂ ከለላ ባላደረገበት ሁኔታ ሀገራዊ ምርጫ መደረጉን የነቀፉ፣ በሀገሪቱ ውስጥ እየደረሰ ነው ያሉትን የመብት ጥሰት ያነሱ ሌሎች ሰላማዊ ሰልፈኞችም በስፍራው ተገኝተው ነበር። ሀብታሙ ስዩም የሁሉንም ሐሳብ አሰባስቧል።
እሺ፣ ሙሉ ስሜ ካሌብ አማረ ይባላል። በዚህ ሰላማዊ ሰልፍ ውስጥ ያለኝ ኃላፊነት ሰላምና አንድነት ግብረ ኃይል በሚባለው በዚህ በዋሽንግተን ዲሲ ከአገር ወዳድ ኢትዮጵያውያኖችና ከተለያዩ ሚዲያዎች ጋር ያዘጋጀነው ሰልፍ ነው። እኔም ከአዘጋጆቹ አንዱ ነኝ። ዋነኛ እንግዲህ አንድ አራት አምስት ነጥቦች አሉን። አንደኛ፣ በኢትዮጵያ ሉዓላዊነት ላይ የአሜሪካን መንግስት በአጠቃላይ ምንም አይነት መብት እንደሌለው ልብታችንን ለማሰማትና ከዚህ ሊቆጠቡ ነው። በሁለተኛ ደረጃ የአባይ ግድብ አንደኛ የሉዓላዊነታችን ጉዳይ ነው። የአባይ የኢትዮጵያ ንብረት ነው። ሁለተኛ ደረጃ እንግዲህ ኢትዮጵያ እስከዛሬ ድረስ ብዙ ሀገሮች ሲጠቀሙበት፣ ሱዳንና ግብጽ ሲጠቀሙበት፣ ሌሎችም ሀገሮች ኢትዮጵያ ተጠቅማ አታውቅም። ስለዚህ በኃይል ማመንጫነት ብቻ ሳይሆን በተለያዩ መስክ ኢትዮጵያ የመጠቀም መብት እንዳላት ልናረጋግጥላቸው ነው የመጣ ነው። በሶስተኛ ደረጃ እንግዲህ በኢትዮጵያ ውስጥ በተለይ ባለፉት 2-3 ዓመት ውስጥ በተለይ ደግሞ ከቅርብ ጊዜ ወዲህ ዜጎች በተለያየ አካባቢዎች በግፍ እየተገደሉ እየተጨፈጨፉ ነው። እነዚህን ዜጎች እና ጭፍጨፋዎች መንግስት እንዲያቆም፣ መንግስት ኃላፊነት እንዳለበት መንግስትንም የኢትዮጵያን መንግስት ለማሳሰብ ጭምር ነው። አልፎ ተርፎ ደግሞ በመላው ሀገሪቱ ላይ ሰላምና አንድነት በተለይ የህዝብ ደህንነትና ሰላም ወሳኝነት ስላለው ይህን እንዲያከብር ለመጠየቅ ነው። በአራተኛ ደረጃ እንግዲህ እንደሚታወቀው ኢትዮጵያ ውስጥ ምርጫ ሊካሄድ ነው። ይሄ ምርጫ መንግስት እና የተለያዩ ተቃዋሚ ፓርቲዎች እያደረጉት ነው። ምንም እንኳን ሀገሪቱ በተለያየ ፈተና ውስጥ ብትሆንም በአንደኛ ደረጃ የአሜሪካን መንግስት ከኢትዮጵያ ህዝብ ጎን በመቆም ከመንግስት ጎን ብቻ ሳይሆን ከኢትዮጵያ ህዝብ ጎን በመቆም ዲሞክራሲያዊነትና ፍትሃዊ ያለው ምርጫ እንዲካሄድ እንዲረዳ፣ በሁለተኛ ደረጃ ደግሞ የኢትዮጵያን መንግስት እና በተለያየ ደረጃ ያለው የመንግስት ኃላፊዎችን ጭምር በዚህ ምርጫ ላይ ፍትሃዊና ዲሞክራሲያዊ እንዲሆን የበኩላቸውን ጥረት እንዲያደርጉ በተቃዋሚም እንቅስቃሴ ውስጥ የሚያደርጉ ሰዎች ኃላፊነት ለተሰማው ዜጎችን ያንቀሳቀሱ ይሄ ምርጫ በተሳካ ሁኔታ እንዲጠናቀቅ ጥያቄያችን ለማቅረብ ነው።
አዳዊት ጋላሶ አላምቦ ባላለው የሰልፉ አስተባባሪ ኮሚቴ አባል ነኝ። ሰልፉ የተጠራበት ዋናው ምክንያት በአሁኑ ጊዜ በአገራችን የሚደረገው ምርጫን ለመደገፍ ነው። በማንኛውም ሀገር የመንግስት ለውጥ ሲደረግ በዲሞክራሲ ምርጫ መሆኑ ለዲሞክራሲ ለሰው ልጅ እኩልነት መሰረት ይጥላል ብለን እናምናለን። ስለዚህ ምርጫውን የሚያደናቅፉ ማንኛውንም ኃይሎች ለመቃወም ሁለተኛ ኢትዮጵያ የጀመረችውን የአባይ ግድብ እንድትጨርስ የዲያስፖራ ማህበረሰብ በኢትዮጵያ ጎን እንዲቆም ለመቀስቀስ፣ ሶስተኛ በኢትዮጵያ ውስጥ የሚደረገውን እንቅስቃሴ ከውጭ ኃይሎች ጋር በመሆን በኢትዮጵያ አውንታዊ ስራዎችን ሁሉ በመቃወም ኢትዮጵያ የሰብአዊ መብት እንደምትጥስ አድርገው ለህዋትና ወያኔና ሸኔ ቆመው የሚከራከሩ ኃይሎች አደብ እንዲገዙ፣ አገራችን መጀመሪያ ሰላማዊ ይረጋገጥ። አገራችን ችግሮች አሉ፣ በአመራርና በአስተዳደር ላይ እንዳለ እናምናለን። ነገር ግን ያለው የአስተዳደር ኃይል በለውጥ ሂደት ወይም በሪፎርመሮች ናቸው። ኮምፕሊትሊ ሪቮሉሽን አይደለም የተካሄደው። ስለዚህ ሪፎርም ሲደረግ መንገጫገጮች አሉ።
መኮንን ተስፋ ይባላለሁ። የዲሲና አካባቢው ፍትህ ለኢትዮጵያውያን አስተባባሪ ስብስብ አንደኛው አባል ነኝ። እኛ ሰልፉን ለማድረግ የተነሳሳ ነው። ይሄኛውን ሰልፍ ለመቃወም አይደለም፣ ምክንያቱም እነሱ የመንግስት ደጋፊዎች ናቸው እናውቃለን። እኛ ድምጻችንን ለድምጽ አልባ ለሆነው የኢትዮጵያ ህዝብ እየተጨፈጨፈ ያለው እየተገደለ ያለው በተለይም በአማራው ላይ በመላው ኢትዮጵያ ላይ ግን በተለይ በአማራው ላይ እየተደረገ ያለውን ተቆቃ የተሞላበት ጭፍጨፋና ግድያ በመቃወም ይቁም ለማለት፣ እንደገና ደግሞ በአገራችን ያለው በአሁኑ ጊዜ በአገራችን እየተካሄደ ያለው ሰላም የለሽ በአጠቃላይ በአገሪቱ በሙሉ ምንም ሰላም የለም። ምስራቅ ምዕራብ ተኔ እንደው ብትሄድ ኦል ኦቨር ሰላም የለም። ያ ሰላም በሌለበት ሁኔታ ምርጫ እያሉ የሚያፌዙትን እንዲያቆሙ ለማድረግ ነው።
ስዩምን እናመሰግናለን። በደቡብ ክልል ለሚመሰረተው 11ኛው የደቡብ ምዕራብ ክልል መተዳደሪያ ረቂቅ ህገ መንግስት መዘጋጀቱን የውሳኔ ህዝብ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋዬ ማሞ ለአሜሪካ ድምጽ አስታወቁ። ክልሉ ከተመሰረተ ከአንድ በላይ ማዕከላት ሊኖሩ እንደሚችልም የውሳኔው ህዝብ አስፈጻሚ ኮሚቴና የፕሮጀክት ጽፈት ቤት የጋራ ምክክር ማድረጋቸውን በትላንትናው ዕለት አስታውቋል። የክልሉ መመስረት በራሱ የመጨረሻው ባይሆንም የአካባቢው ህዝቦች አጥተውት የነበረውን የፍትሃዊ ተጠቃሚነት ችግር እንደሚፈታም ተጠቅሷል። ከአቶ ጸጋዬ ማሞ ጋር አጭር ቃለ ምልልስ ያደረገው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል።
በደቡብ ክልል የሸካ፣ የካፋ፣ የዳውሮ፣ የቤንች ሸኮ፣ የሚራብ ኦሞዞኖችና የኮንታ ልዩ ወረዳ በክልል መደራጀት ጥያቄ ውሳኔ ህዝብ ከአገር አቀፍና ክልላዊ ምርጫ ጋር በአንድ ቀን እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ መወሰኑን ተከትሎ ህዝበ ውሳኔውን ለማካሄድ ዝግጅት እየተደረገ መሆኑን የውሳኔ ህዝብ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋዬ ማሞ ተናግሯል። አቶ ጸጋዬ ሂደቱ በተፈለገው ልክ እየተፈጸመ ስለመሆኑም ተናግሯል። ረቂቅ ህገ መንግስት ተዘጋጅቷል ነው ያሉትም።
ይሄ በሌላ የማከፍተኛ ህገ መንግስትና የፌደራሊዝም ወቀት ባላቸው ሰዎች መልሶ ይታያል። ያ ከታየ በኋላ ደግሞ ወደ ዝርዝር የህዝብ ውይይት ይገባል። በእኛ እምነት የህገ መንግስቱ ባለቤት ህዝቡ እንዲሆን ከተፈለገ በህገ መንግስቱ ላይ ስፋት ያለው ውይይት መካሄድ አለበት እንጂ ዝም ብሎ የተወሰኑ የፖለቲካ ልጆች ተሰብስበው ይሄ ነው ያንተ ህገ መንግስት ብሎ ለህዝቡ የሚሰጡበትን አሰራር የሚተካ ሞዴል የሚሆን ህገ መንግስት ለማዘጋጀት አሳታፊ፣ ህዝቡ በሂደቱ የሚሳተፍበት፣ የማይፈልገውን ደግሞ ከህገ መንግስቱ የሚያወጣበት መሰረታዊ የሀገሪቱን ህገ መንግስት የማይጻረር ሆኖ ግን በተነጻጻሪ ሰፋ ያለ ዲሞክራሲ እና የዜጎችን ተሳትፎ እኩል መልማት እድገት የህዝብን ሰላምና ጸጥታ ማረጋጋትን ታሳቢ ያደረገ መንግስት እንዲሆን እየተሰራን ያለው።
የክልሉን ውሳኔ ህዝብ በተመለከተ በመሰረታዊ ጉዳዮች ከህዝብ ጋር ለመወያየትና በተዘጋጀው ረቂቅ ህገ መንግስት ላይ ለመምከር ዝግጅት መደረጉን ማስረድተዋል።
የክልሉ አርማ ምን ይሆን፣ ባንዲራውስ ምን ይመስል፣ ምን አይነት ስርዓት ነው ልንከተል የሚገባው በሚለው ላይ የመንግስት ስልጣን ክፍፍል ምን መልክ ይኖረው፣ ይህን የውይይት አጀንዳዎችን በመለየት ወደ ህዝቡ ወርዶ ህዝቡ እንዲወያይ የማድረግ ዝግጅት ስራዎችን ነው ደረግን ያለነው።
ውሳኔ ህዝብ ተካሂዶ ክልሉ የሚመሰረት ከሆነ የክልሉ ማዕከል የት ይሆናል የሚለው ጉዳይ አጨቃጫቂ መሆኑን የገለጹት አስተጋይም ክልል ከተመሰረተ በኋላ አንድ ማዕከል ብቻ እንደማይኖርም ተናግሯል።
ክልሉ መፈጠር አለበት። ክልሉ ከተፈጠረ በኋላ ነጻና ገለልተኛ አካላትንቶ የሚቋቋመው መንግስት ክራቴሪያ አስቀምጦለት በዛ ክራቴሪያ መሰረት የክልል ማዕከላትን እንፈጥራለን ነው። ማዕከል ብቻ ሳይሆን ማዕከላትን እንፈጥራለን ነው አንደኛው። ሁለተኛው principle ደግሞ የክልል ማዕከል በመሆን ከሌላው በተለየ መንገድ የማደግ ፖሊሲ አንከተልም ነው። ሁሉም ክልል ውስጥ ያሉ ከተሞች ተፈጥሮ የሰጣቻቸው ጸጋና ድሎችን ተጠቅሞ ፍትሃዊ በሆነ ሁኔታ ሁሉም እንዲያድጉ መንግስት መስራት አለበት። አንዱ ከነበረው የደቡብ ክልል ልምድ ተነስቶ አንድ ከተማ ከሌሎች ከተማ በተለየ የክልል ኢንቨስትመንትና የሁሉም ነገር ማዕከል ሆኖ የሚያድግበት አሰራር በፍጹም በአዲሱ በእኛ ክልል ይደገማል ብለን አናስብም።
የውሳኔ ህዝብ ስራ አስፈጻሚ ኮሚቴና ፕሮጀክት ጽህፈት ቤት እስካሁን ያከናውናቸውን የስራ አፈጻጸም በጋራ በሐዋሳ ከተማ መገምገማቸውንም አቶ ጸጋዬ ለቪኦኤ ተናግሯል።
ሁለተኛ ደግሞ ከዚህ ጀምሮ በቀጣይ ወራት የሚሰሩት ስራዎች አቅጣጫ ማስቀመጥ ነው። በተለይም ደግሞ የህዝብ ውይይት የሚካሄድበትን ሰነድ ተነጋግሮ የጋራ ማድረግ ነው።
የክልሉ ምስረታ ይሁን ከሆነ በኋላ የክልሉ ህዝቦች ያገኛሉ ያሉትንም ጥቅም አብራርቷል አቶ ጸጋዬ።
በእድገትም ደረጃ በሚወስድበት ጊዜ ይሄን የሚያክል ሰፊ ክልል ሆኖ ደቡብ ክልል በመሆን ሁሉም አካባቢ ማግኔት የሚገባውን ያህል ማክሲመሙን ቤነፊት አግኝቷል የሚል ነገር የለኝም። በተለይም በደቡብ ምዕራብ አካባቢ የነበሩ ቦታዎች ከፍተኛ ልማት ተጠቃሚነት አንጻር ብዙ ህብረተሰቡ የሚያነሳው ችግር አለ። ይሄ ችግር ለዚህ ጥያቄ ገፊ ምክንያት ተደርጎ ሊወሰድ ይችላል። ዛሬም ድረስ ከሐዋሳ ቀጥታ ተነስቶ ቦንጋ ሚዛን መናን የምንገባበት መንገድ የለም። በታሰበው ፍጥነት አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር አልችልም፣ የገበያ ትስስር መፍጠር አልችልም።
በክልል መደራጀት በራሱ ግብ አለመሆኑንም ሳይናገር ወላለፉም።
ዋናው ከአሁን እዚህ ሀገር ውስጥ ክልል መሆንን ከፌደራል መንግስት ጋር ተፎካካሪና ሌላ ኮምፒተንት አካል የመፍጠር ያህል ስለሚታሰብ ነው ችግሩ። ክልሎች ፌደራል መንግስት ውስጥ ያሉ የየራሳቸው ፓርቶች ናቸው ብለን ከወሰድን በአንድ ወቅት የፈጠርከው የክልል ቁጥር እየጨመርክ መሄድ ጉዳት የለም። አሁን ጊዜ አንድ ክልል ሆኖ ለዘላለም መኖር አለባቸውም ይላል። ሁለተኛ እንደ የብሔረሰቡ ቁጥር ደግሞ ስፍር ቁጥር የሌለው ክልልም ይኖር ብለን አናስብም።
እነዚህ አምስት ዞኖች አንድ ልዩ ወረዳ በአንድ ክልል ስር ለመደራጀት አነሳስቷቸዋል ያሏቸውንም መሰረታዊ ጉዳዮች ዘርዝረዋል።
ዋናውና ትልቁ ሊባል የሚችለው ርቀቱ ነው። አንዱ ግን ርቀቱ ብቻ አይደለም፣ ተመሳሳይ የሆነ ልማት ጥያቄ ያላቸው አካባቢዎች ናቸው። የመሬቱ አቀማመጥ ምሮሎች ተመሳሳይ ነው። ብዙ የመሰረተ ልማት ጥያቄያቸው ይመሳሰላል። በብዙ ነገራቸው ስለሚመሳሰል ያላቸው የተፈጠረው ጸጋ ደግሞ በጣም ሰፊ ነው። ተለይቶ በደንብ ታቀዶ ቢሰራበት ለኢትዮጵያ ትልቅ ሀብት ያለው አካባቢ ሆኖ ሲያበቃ ግን መሰረተ ልማትና በቂ የሰው ኃይል ልማት ላይ ባለመስራታችን ምክንያት እድለኛና ከሌሎች ቀድሞ ማደግ የሚገባ አካባቢ ሆኖ ሲያቀር ግን አሁንም በኋላ ቀርና እንትና ደህንነት ይጠራል። በሌላ በኩል ሰፊ ኦፖርቹኒቲ ያለው የምግብ ዋስትና ችግር የሌለበት አካባቢ ነው። ይሄ አካባቢ ትንሽ መሰረተ ልማቱን ብታጠናክርለት፣ የቱሪስት መሰረተ ልማቶችን ብታስፋፋለትና መንግስት ትንሽ የሞተርነቱ ስራ ቢሰራ ህዝቡ ቢንቀሳቀስ ለሀገራችን ትልቅ ፖቴንሻል በጣም ሰፋፊ መሬት ያለው ኢትዮጵያን ሊቀልብ የሚችሉ የእርሻ ስራዎች ሊሰሩ የሚችሉበት በተጨማሪ በከፍተኛ ኤክስፖርት ምርቶች የሚታወቅ ነው። የነዚህ የጋራ የሆነ ከዳውሮ ጀምሮ እስከ ሸካ ያለው አካባቢ ያለው የተፈጥሮ ጸጋ ራሱ አንድ ያደርጓል የሚያመሳስለው ነው።
የተለያየ ማንነት ባህልና ቋንቋ ያላቸው እነዚህ ዞኖች በአንድ ክልል ለመደራጀት መወሰናቸው ለሌሎች አካባቢዎችም የፌደራሊዝም ትግበራ ተሞክሮ ይሆናል ነው የተባለው። ጥያቄው ግን በየትኛው የህግ ማዕቀፍ የሚለው አቶ ጸጋዬ ማብራሪያ ሰጥቷል።
ምክንያታዊ የሆነ ክላስተር ተፈጥሮ ሰብሰብ ብሎ መደራጀት የምትችሉበት ሁኔታ ካለ ተወያዩ ተብሎ መንግስት ያቀረበው ውሳኔ ሐሳብ ይዞ ነው ወደ ህዝቡ የተቀደው። ህዝቡም ቢሆን መጀመሪያ ስርዓቱ ይሄን ስለማይፈቅድ ነው። ምክንያቱም የደቡብ ክልልም ሆነ የሀገሪቱ ህገ መንግስት ክልል ሆኖ ለመውጣት የብሔር ብሔረሰቡ ህዝብ በሁለት ሶስተኛ ድምጽ በመክር ቤት ያጸድቅ ነው የሚለው። ምክር ቤቶች አሁን ያሉት በየዞኑ ነው። የከፋና የቤንች ማጂ ወይም የሸካ ወይም የደሙራ እንደዚህ ተሰብስበው በጋራ የሚያጸድቁበት እድል አለበት። አሁን ግን ምን አለን? እድሉን እንፍጠር ብለን ፕላስ ነው የሄድ ነው። ምክንያቱም በየዞኑ ያለው ምክር ቤት ክልል ጠየቀና አይሰብሰብ ብሎ ሲባል እንደገና በየዞኑ ያለው ምክር ቤት ተነጋግሮ ለምን በጋራ ምንነንበት መንገድ አንልም ብለው የመንግስት አቅጣጫና ድጋፍም የነበረበት ስለሆነ ነው።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ጋቢያችን ዮናታን ዘብዴስን እናመሰግናለን። ጋቢና ቤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። መርሃ ግብራችን እየተገባደደ ነው። ከዛ በፊት ግን በዚህ በአሜሪካ በካሮላይና ግዛት ስለወጣ አንድ የህግ ረቂቅ እናካፍላችሁ። የዩናይትድ ስቴትስዋ ደቡብ ካሮላይና ግዛት ውስጥ የሞት ፍርደኞች መግደያ መድኃኒት በማለቁ ምክንያት የቅጣት ቀናቸውን እየተጠባበቁ ያሉ እስረኞች በጥይት ከመገደል እና የኤሌክትሪክ ወንበር ላይ ከመቀመጥ እንዲመርጡ የሚጋብዝ የህግ ረቂቅ መውጣቱ በዛሬው ዕለት ተሰምቷል። ግዛቱ ውስጥ የሞት ፍርደኞችን ያለ ህመምና ያለ ስቃይ ይገድላሉ የተባሉት መድኃኒቶች በመጥፋታቸው ምክንያት 10 አመት ለሚሆን ጊዜ ፍርዶች ተፈጻሚ ሳይሆኑ ቀርቷል። ይህ ባለፈው አርብ የተዋወቀው የህግ ረቂቅ ኤሌክትሪክ ወንበር ምርጫ በሌለበት ጊዜ እንደሚፈጸም የመጀመሪያ ምርጫ አድርጎ አስቀምጦታል። በእንግዲህ እዚህ ጋር በሙዚቃ ዘና ብለን እንመለስ። አድማጮቻችን እንግዲህ የማክሰኞ ግንቦት 10 ምሽት ዝግጅታችን እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪኦኤ ያላችሁ አድርሱን። gabinavia@vnews.com የኢሜል አድራሻችን ላይ አፉልን። መርሃ ግብራችን ተጠናቀቀ። ኤደን ገረመው በመስተንግዶ፣ ሰለሞን አባተ በፕሮግራም አርትዖት፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ አምሽተናል። ሰናይ ምሽት ይሁንላችሁ። ደህና ደሩ። We'll do that after the day.